Gambino BOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤናስጥልኝ፣ እንደምናምሽታችኋል። የእሁድ ምሽት የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ እና ተደግሞ ቢሰሙ ያነቃቃሉ ያልናቸውን መራርጠን ይዘንላችኋል። የምሽቱ አስተናጋጃችሁ ኤደን ገረመው፣ አቀናባሪያችን ደግሞ ኤልያስ አስማረ ነው። አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። ሳምንት ብዙ አበይት ክንውኖች የተከናወኑበት ሆኖ አልፏል። ለአብነት ያህል ማርቼት በመባል የሚታወቀው ዓለም አቀፍ የሴቶች ቀን የተከበረበት ነው። በዓለም አቀፍ የሴቶች ቀን እንግዳ ያደረግናቸው ብቻቸውን ልጆቻቸውን ያሳደጉ አንዲት እናት ናቸው። ወይዘሮ ግንቦግሽ ከበደ ይባላሉ። ያነጋገረቻቸው ስመኝሽ ቆየናት ቀጥሎ ይቀርባል።
ግንቦግሽ፣ በቅድሚያ አንቱ መባል እንደማትፈልጊና አንቺ እንድልሽ በጠየቅሽኝ መሰረት አንቺ ያለን እንቀጥላለን። እስቲ ወደ ትዳር ገብተሽ ሁለት ልጆችን ከመውለድሽ በፊት ስለነበረው ህይወትሽ እናውራ። ያ ጊዜ ምን ይመስላል?
የተወለድኩት ከአምቦ 35 ኪሎ ሜትር ርቀት በምትገኘው ቶኬሬንሳ የምትባል መንደር ነው። የገጠር መንደር ነች እና እዛ ከአንደኛ እስከ ስድስተኛ ተማርኩ። ከስድስተኛ ክፍል በኋላ ደግሞ ወደ አምቦ መጥቼ ቤት ተከራይተን ከወንድሞች እህቶች ጋር ሁለት ሴቶች ማትሪክን አልፈን አዲስ አበባ ዩኒቨርሲቲ ገባሁ። እዛም የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት በሱ ትምህርቴን አጠናቅቄ ብቸኛ እናት ከሆንኩ በኋላ ደግሞ እንደገና ማስተርሴን ስርዓተ ጾታና ልማት በሚል ተምሬ ጨረስኩኝ። መንግስት ትልቅ መንግስት መስሪያ ቤት የሚባሉ ከዛ በኋላ ደግሞ ዓለም አቀፍ ድርጅቶች ኤንጂኦዎች፣ ዩናይትድ ኔሽንስ፣ ዩኒሴፍ፣ አውሮፓ ህብረት፣ አሜሪካ ዩኤስአይዲ የሚባል ድርጅት ውስጥ የስርዓተ ጾታና ልማት አድቫይዘር ነበርኩኝ፣ አማካሪ ነበርኩኝ። እንግዲህ
እንደነገርሽን በትምህርትሽም በስራሽም ስኬታማ የሚባል ጉዞ ተጉዘሻል። ከዛ ጎን ለጎን ደግሞ ትዳር ይዘሽ ልጆች ወልደሻል። ግን ትዳሩ መቀጠል ስላልቻለ ተለያያችሁ። ያ ሂደት ምን ይመስል ነበር?
አንድ ሰው ብቸኛ እናት ወይም ብቸኛ አባት የሚሆነው በተለያየ ምክንያት ነው። ወይ ሳታገቢ ልጆች ወልደሽ ማሳደግ ትፈልጊያለሽ፣ ወይ በፍቺ ወይም በሞት ነው። እንግዲህ በዛ ላይ ዋናው ነገር ትለያየ ወይም ስትፋጭ ብቸኛ ስትሆኚ በምን ሁኔታ ላይ ነበርሽ የሚለው ወሳኝ ነው። የእድሜሽ፣ የትምህርት ደረጃሽ፣ የሀብት መኖር አለመኖር፣ ገቢሽ፣ ጤናሽ፣ መኖሪያ ቦታሽ፣ እነዚህ በሙሉ ወሳኝ ናቸው። እኔ እናቴ በልጅነት አባታችን ሞተው ነው ያሳደገች። እንግዲህ ሰባት ልጆች ብቻዋን ስታሳድግ አይቻለሁ ማለት ነው። ሳትማር ደግ ነች፣ ለሰው የምትኖር ከሰው ጋር የመኖር ለሰው የመርዳት እና ያንን ደግነቷን ይዤ እኔ ደግሞ ትምህርት ጨመርኩበት ማለት ነው። ያ ችግር ሲገጥመኝ ማለት ነው የውስጥ ችሎቷ፣ ድፍረቷ፣ ዘዴዋ እነዚህ በሙሉ እንትን ብሎኛል። ዞሮ ዞሮ ምንድን ነው ማንም ሰው አስተሳሰብሽና ጭንቅላትሽ ውስጥ ነው ያለው። ትዳር ማለት እስር ቤት ነው ወይ? አይደለም። ኑሮ ምርጫ መሆኑን ነው እኔ ያየሁት።
እዚህ ጋር አንድ ያነሳሽው ነጥብ አለ። በተለይ ማህበረሰቡን በተመለከተ ትዳር መፍታትን እንደ ትልቅ ከባድ ነገር ተደርጎ ስለሚቆጠር ብዙ ሴቶች ማህበረሰቡ ምን ይለናል በሚል ፍራቻ መጥፎ ትዳር ውስጥ የሚኖሩ ሰዎች አሉ። እንደውም ብዙ የአእምሮ ጫና የሚደርስባቸውም ልጆች በዛ ውስጥ ያፈራሉ። እና ከቤተሰብሽ ሊሆን ይችላል ከአካባቢሽ ከማህበረሰብ የደረሰብሽ ጫና ነበረ?
ምንም አይደርስብሽ ነገር አለ የሚመቤት የስነ ልቦና ጫና ይደርስብሻል። የኢኮኖሚው አለ፣ ማህበራዊ አለ። ተስፋ እንድትቆርጪ፣ ብቸኛ እንድትሆኚ፣ ኮንፊደንስሽን እንድታጪ፣ ከሰው እንድትርቂ ብዙ ነገሮች ነው የሚገጥሙሽ ማለት ነው። የሴት ልጅ የሚባለውን እንዲህ በስድብ ወይ በሆነ ነገር ትሰሚዋለሽ። ልጆች በበደል ውስጥ እያለቀሱ አንቺ ራስሽ እንትን እያልሽ የምትኖሪ ህይወት ለእኔ አይደለም ብዬ ደግሞ ተሳክቶልኛል በራሴ።
ልጅ ማሳደግ ደግሞ እንግዲህ ሁለትም ሆኖ ከባድ ነው። አንዱ ሲኮን ደግሞ የበለጠ የሚከብድ ይመስለኛል። አንቺ በጣም የከበደ የምትይው ምን ነው?
እኔ ባለቤቴን አስተምረው ማለት ቁጭ ብያው ልጆች ይዤ እሱ ውጭ ሀገር ዶክትሬቱን ይዞ ምናምን መጥቶ ነው የተለያየ ነው። ስንለያይ ፍርድ ቤት ያለ ፍትህ ነው የተወሰነብኝ፣ ምንም ነገር ማጣት ማለት ነው። ከዛ በኋላ ነው በኢኮኖሚ ሀብዬ ነው እንደገና ትልልቅ እንትኖች የኖረኝ። ከዛ በኋላ ነው ማስተርስ ተምሬ እንትን ያልኩት። ገብቶሻል? የልጆቼንም ቢሆን እነሱ ላይ ጊዜን ነበር ማጠፋው። ከልጆቼን ይለየኝ የለም። ከልጆቼ የልጆቼን ስብዕና መገንባት ነበር ትልቁ ስራዬ። ግን ያው ለአንድ ለኢትዮጵያና የተለያየ ነው።
ሴት ነሽ፣ ልጆችን በብቻኝነት ያሳደግሽ እናት ነሽ። በዛ ላይ ደግሞ የምትኖሪበት ማህበረሰብ በተለያዩ አመለካከቶች ውስጥ የሴት ልጅ በማለት ወይም ትዳርሽንም ከመፍታት አንጻር የሚሰጡ እንትኖችን ተቋቁመሽ ነው እነዚህን ሁሉ ስታደርግ የነበረው እና ይህንን ጥንካሬ ከየት አገኘሁት ነው የምትይው? በእርግጥ እናትሽን አንስተሻል፣ ከእናትሽ ያየሽው ነገር አለ። ከዛ ሌላ ምናልባት ጥንካሬ ሰጥቶኛል የምትይው ነገር አለ?
በጣም አለ። አንደኛ በእኛ አገር እንደምታውቂው ብዙ ነገር ቻዩ ስለምትባይ ብዙ ሴቶች ችለውት ይኖራሉ ችግርን በደልን። እኔ ጥንካሬ የሰጠኝ እችለዋለሁ፣ አደርገዋለሁ፣ ህይወት ምርጫ ነው። አነብ ነበረ እናቴ ጋር ያየሁትን ነገር እኔ ደግሞ በእውቀት አዳብረው ነበረ። በጣም ነበር ራሴ ላይ የምሰራው፣ ጤናዬ ላይ በግርዋ ካረጋለሁ፣ ከሰዎች ጋር እወያያለሁ፣ ጓደኞች አሉኝ። ከዛ ሼር እንደራረጋለን አንዱ የአንዱን እንትን ያ እያጠነከረኝ እያጠነከረኝ መጣ ማለት ነው። ችግር እንደ እርግዝና ነው። ትደብቂው ትደብቂው አድጎ ልጅ ይሆናል ይባላል። እኔ እዛ ደረጃ ሳይደርስ ቶሎ ነው እንትን የምለው። በቃ እነዚህ ነገሮች ናቸው የረዱኝ ብዬ አስባለሁ።
ጥሩ ነገር አነሳሽ። በተለይ የትም ዓለም ላይ እናት ለልጆቿ ቅድሚያ ትሰጣለች፣ ለቤተሰቧ ቅድሚያ ትሰጣለች። ሴት ልጅ ብዙ ጊዜ በዚህ መሀል ራስን መርሳት የሚባል ነገር ያጋጥማል ብዙ ሴቶች ላይ እና እሷ ላይ ትንሽ ምናልባት ልምድሽ እንድታካፍ።
በጣም የሚገርምሽ ነገር እኔ ከልጆቼም ጋር እደሰታለሁ ብቻዬንም ስሆን። በእርግጥ የመጀመሪያው ሰዓት ላይ ትጎጫለሽ፣ እኔም አመት እንደዚህ ምናምናምሲ እና ቶሎ ከውስጥ መውጣት አለብሽ። ከዛ ውስጥ ወዲያው ነው የወጣሁት። ከዛ ወጥቼ ደግሞ ዩኒቨርሲቲ ነው የገባሁት። ገባሁ ማስተርሴን ተማር። ከዛን ልነግርሽ አልችልም። ሁሉንም ነገር ነው የማደርገው ለራሴ። እኔ ጤነኛ ካልሆንኩ ልጆቼ ጤነኛ እንደማይሆኑ አውቃለሁ። ከልጆቼ ጋር ሁሌ ነው የማወራው። ራሴ ላይ የምሰራው ደግሞ በልብስና በሽቶ ምናምን አይደለም፣ ራሴ ጤናዬ ላይ ነው የምሰራው። ተኛለሁ፣ ጤነኛ የሆነውን ምግብ እበላለሁ። ከዛ በኋላ በእግሬ እሄዳለሁ። በሽ እነሱ እኔን እያዩ እንደገና ዲፕረስድ እንዲሆኑ ጭንቀት ውስጥ እንዲገቡ አላደርግም። እናት ራሷን ጠብቃ ነው ልጇን የምትጠብቀው።
አሁን ልጆች የት ደርሰዋል?
ኳ የእኔ ኮፒ ነች። ናዝሬት ስኩል ነበር የምትማረው፣ በጥሩ ውጤት አለፈች። ከዛ በኋላ እዚህ መጣ። አሁን እዚሁ ሀገር አንድ ትልቅ ጤንጆ ውስጥ ከሽን ማኔጀር ሆና ትሰራለች። እድሜዋ 25-26 ዓመቷ ነው። ወንዱ 24 ዓመቱ ነው። እሱ ትንሽ ደነገጠ ማለት ነው። እስራኤል ለቅቄ ተቀመጥ ከሱ ጋር ለቅ ትምህርቱን ጥሩ ውጤት አመጣ። ጎበዝ ነበረ። ጀነም ፈልጋለ ጥሩ በጣም ጥሩ ውጤት አማርኬ ልጄም ውጤታማ ሆነች። ስለዚህ ምንም መሰናክል አይሆንብሽም። የውስጥሽ አስተሳሰብሽ ጭንቅላት ውስጥ ነው ያለው ሁሉም ነገር።
መለስ ብለሽ ስታስቢው በጣም የሚያስደስትሽ ነገር ምንድን ነው? ስኬት ብለሽ የምታየው በህይወትሽ?
የኔ ስኬት ሁለት ነው። አንዱ ራሴ ላይ፣ ሁለተኛው ልጆቼ ላይ የሰራሁት ነው። በራሴ ላይ እንዳልኩሽ ንብረት በሙሉ ለሱ እንትን ሲል እኔ ምንም ነገር ሳጣ ትምህርቴን ተማርኩኝ። ትልቅ ስራ ውስጥ መስራት ጀመርኩኝ። ዓለምን በስራ ምክንያት ዞርኩኝ፣ አየሁኝ። ሌላው የልጆች ስኬት ከምግብ እኩል ነው፣ እውቀት ነው መመገባቸው ልልሽ እችላለሁ።
መግቢያችን ላይ እንደገለጽ ነው በተለያየ ምክንያት ልጆቻቸውን ለብቻቸው የሚያሳድጉ ሴቶች አሉ። በዚህ አይነት ህይወት ውስጥ ሲያልፉ ደግሞ በኢኮኖሚም በማህበረሰቡ በሚደርስባቸው ጫናም ይከብዳቸው አሉ እና ከራስሽ ልምድ በመነሳት ለእነዚህ እናቶች የምታስተላልፍ ይመልክታለሽ?
ተላልፍላቸው። አንደኛ እኔም ተምሬ ያለፍኩት ያው ቋሚ ችግር እንደሌለ ነው። ሁሉ ጊዜ ችግርን ወደ መልካም አጋጣሚ መቀየር እንደሚቻል ነው። ሌላው ዕውቀት ነው። እኔ ልጆችን በልጆችን በዕውቀት ነው፣ በምግብ ብቻ በልብስ ብቻ አይደለም ያሳደኳቸው፣ ዕውቀት ነው። ሌላው ከአባታቸው ጋራ ያላቸው ግንኙነት በጣም ሰላማዊ መሆን አለበት። እስከ መጨረሻው አብረን እንነጋገር ነበር። እሷ አብቶ ለልጆች ወልዳ ይደውልልኛል። ሰው ማማከር እኔ ደከመኝ ስሎ ከሰው ጋራ መወያየት ያስፈልጋል። ድምፅ ከሆንሽ መፍትሄ አለው፣ እችላለሁ ካልሽ ትችያለሽ። አይምሯቸው ላይ ይስሩ፣ ጭንቅላታቸውን ማሳመን ነው። እና ይሄንን ነው እኔ የምመክረው።
በተለያዩ ህይወት መንገዶች ላይ ተጉዘሽ ብቸኛ እናትም ሆነሽ በትምህርትሽም በስራሽም ስኬታማ ሆነሽ ዛሬ ደግሞ ልጆች ስለልቅ ቦታ ደርሰው ልምድሽን አካፍለሽናልና በጣም ነው የማመሰግነው። በአድማጮች ስም እግዚአብሔር ይስጥልኝ።
እሺ፣ እኔ ማመሰግናለሁ።
ወይዘሮ ግንቦገሽ ከበደን እና ስመኝሽ ቆየን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁ የውድ ምሽት የጋቢና ቤይ መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። በመቀጠል ደግሞ ወደ ጉደር ከተማ እናቀራለን። ተማሪ ገላኔ ሙለታ ትባላለች። የጉደር ሁለተኛ ደረጃ ተማሪ ናት። የ12ኛ ክፍል ሀገር አቀፍ ፈተናን ለመውሰድ በመሰናዳት በነበረችበት ዋዜማ ምሽት ላይ እናት ሆናለች። ታዲያ ይሄ ሀገር አቀፍ ፈተና ከመውሰድ አላገዳትም። እንደሚከተለው ይቀርባል።
በኮቪድ-19 ወረርሽኝ ምክንያት ትምህርቷን አቋርጣ ከጉደር ከተማ አቅራቢያ ወደሚገኙት ቤተሰቦቿ ያመራችው ባለፈው መጋቢት 2012 ዓ.ም ነበር። በዚህ መካከል ነበር ከቤተሰቦቿ ጋር እየኖረች ሳለች ከአምስት ዓመት የፍቅር ጓደኛዋ ጋር በትዳር የተጣመረችው። መቼም ትምህርት ሳይዘገይ አይቀርም ብለው ያሰቡት አዲሶቹ ተጋቢዎች ልጅ እንዲኖራቸው ተመኙ። ብዙም ሳይቆዩ ጸነሰች። ምንም ያህል የመውለጃዋ ጊዜ ቢቃረብም ታዲያ የ12ኛ ክፍል አገር አቀፍ ፈተና ለመውሰድ በምትሰናዳበት ዋዜማ ይሆናል የሚል ግምት እንዳልነበራት ትናገራለች። እንዴት ወደ ጉደር እንደመጣችና የልጅ እናት የሆነችበትን አጋጣሚም እንዲገልጻለች ገላኔ።
ቆርማ ተብዮን ሰፈሰን ቆባ ዝሮ ቆርማን ኮስ ነ የለንደር ቢንገደ
ለሀገር አቀፍ ፈተና እየተዘጋጀው ባለውበት ሁኔታ ፈተናውም እንዳያመልጠኝ ጥረት እያረኩ ባለውበት ሰዓት እንዳጋጣሚ ሚት ሲዘኝ ወደ ጉደር ጤና ጣቢያ መጥቼ የፈጣሪ ፍቃድ ሆኖ ይሄው ሴት ልጅ በሰላም ተገላግያለሁ። ፈተናዬም አላመለጠኝም። በዚህም በጣም ደስ ብሎኛል። ፈተናውን በጤና ጣቢያ ሆኜ እንድፈተን ላገዙኝ ሁሉ ምስጋናዬን አቀርባለሁ።
አንዴ ባየን ገለቴ ፈጣ
ሴት ልጅ በማግኘቷ በጣም ደስተኛ መሆኗን የተናገረችው ገላኔ ያውም ዓለም አቀፉ የሴቶች ቀን በአገር አቀፍ ፈተና ዕለት መሆኑ ድርብ ደስታ ፈጥሮብኛል ብላለች። ሐኪም የመሆን ህልምም እንዳላት ገልጻለች።
ናይ ረገሩ የርገዱፌ ዋንታ ዱፌ ከነሱ መረጃ
ሚጥ ሲመጣብኝ ደንግጬ የነበረ ቢሆንም አሁን ግን በጣም ተደስቻለሁ። የልጄንም ስም ከና ብያታለሁ። ለወደፊቱም ትምህርቴን ስጨርስ ዶክተር መሆን ፈልጋለሁ። ምክንያቱም ለፈተና ከገጠር መጥቼ በአጋጣሚ ሚጥ መጥቶብኝ ጤና ጣቢያ ስገባ የጤና ባለሙያዎቹ ምን ያህል እንዳገዙኝና ከሀገር አቀፍ ፈተናውም እንዳልቀር ያደረጉልኝን ጥሩ ነገር ስላየሁኝ እኔም እንደነሱ ሌሎች ሰዎችን ማገልገል እፈልጋለሁ።
ጥነዳበት ገርጋሩ እሰከና ፈዊ ጉዳን ቀባችሁ።
ሴቶች በምንም አይነት ሁኔታ ውስጥ ቢሆኑ ከአላማቸው ዝንፍ ማለት የለባቸውም ስትል ተመሳሳይ ሁኔታ ለሚገጥማቸው ወጣት ሴቶች መልእክቷን አስተላልፋለች።
አንርገነኒ ቀቦቹዳ
ለሴቶች ያለኝ መልእክት ልጅ ቢወልዱ እንኳን ከአላማቸው ከትምርታቸው መሰናከል የለባቸውም። ትምርታቸውን መቀጠል አለባቸው።
በረታን ኢሳኒ ዳምሰ ጉዳን ቀባችሁ።
ወይዘሮ ገላኔ ገላሳ የገላኔ እናት ናቸው። በጤና ጣቢያ ውስጥም ሆነን የጎደለብን የለም፣ ልጅ ከትምርቷ ሳትሰናከል የልጅ እናት መሆኗ አስደስቶኛል ነው ያሉት።
ዋቀዩም ሙጫኮ ከነና ከነቲ ኦቶ ባሩምሳሺ ዝገርጋሪን ኩቲና
የልጅ ልጄን ስላሳየኝ ልጄም ትምርቷን ሳታቋርጥ በሰላም ስለወለደችና ፈተናዋንም ባለማቋረጧ ላደረገልን ሁሉ ነገር ፈጣሪን አመሰግናለሁ። ይሄው ልጇንም ታቅፋ ፈተናዋንም እየሰራች ነው። እዚህም የጎደለብን ነገር የለም። የምበላም የምጠጣም ሁሉም ሙሉ ነው። በተለይ እለቱ የሴቶች ቀን የሚከበርበት መሆኑ ደግሞ ደስታዬን እጥፍ አድርጎታል።
ገመቹኒ ናፍታዬ
በሚችለው ሁሉ ባለቤቱ ገናኒን ሲያግዝ እንደቆየ ተናገረው። ባለቤቷ አቶ ሙሉጌታ ታይም አሁንም ትምርቷን ሳታቋርጥ ትልቅ ደረጃ ላይ እንድትደርስ ለረዳት ቆርጫለሁ ይላል። የተጋባ ነው ባለፈው አመት ማለትም የኮሮና ቫይረስ ገብቶ ትምርት በተዘጋበት ወቅት ነበር። ከዛ በፊት ግን ለአምስት አመት ያህል በጓደኝነት አብረን ቆይተናል። አሁን ይሄው ትምርቷን ሳታቋርጥ ፈተናውም ሳይስተጓጎል በሰላም ስለተገላገለችልኝ ደስ ብሎኛል። ትልቅ ደረጃ ላይ እንድደርስልኝ እኔም የበኩሌን አግዛታለሁ። ቤት ውስጥ ምግብ በማብሰልና ቡና በማፍላት እንዲሁም በተለያዩ ተግባራት የበኩሌን እየተወጣው ነበር። አሁንም በዚሁ ቀጥላለሁ ብሏል። መምህር አየለ ታዬ የገላኔ የግል ፈታኝ ናቸው። ለገላኔ ድርብ ደስታ ነው። እሷንም በመፈተኔ በጣም ደስ ብሎኛል ብለዋል።
ያው እሷን እየፈተንኳት ነው የተገናኘ ነው እና የሴቶች ቀን እንደመሆኑ እሷም ተፈታኝ እንደመሆኗ እዛውም ልጅ አግኝታለች። ድርብ ደስታ ነው እና እኔም እሷን እዚህ በመፈተኔ በጣም ደስ ብሎኛል። ለሴቶች ቀን ለመወዳት ባለቤቴ፣ በህይወት ለሌለችው እናቴ፣ እንዲሁም ለሲና መላው ለኢትዮጵያ እና ለዓለም ላሉ ሴቶች በሙሉ እንኳን ለሴቶች ቀን በሰላም አድረሳችሁ ማለት እወዳለሁ። አመሰግናለሁ።
እንዲህ አይነት አጋጣሚ በጉደር ሲፈጠር የመጀመሪያው ነው ያሉት የቶኬ ኩታይ ወረዳ ትምህርት ጽህፈት ቤት ምክትል ኃላፊ አቶ ሸለመ ኪቲላ በበኩላቸው በወረዳቸው ከ800 በላይ ተማሪዎች የሀገር አቀፍ ፈተናው ላይ መቀመጣቸውን አስታውቀዋል። በ2012 ዓ.ም በኮቪድ ወረርሽኝ ሳቢያ ሳይሰጥ የቀረው የ12ኛ ክፍል ሀገር አቀፍ ፈተና በመላ ሀገሪቱ እየተሰጠ ይገኛል። ለአሜሪካ ድምጽ ናኮር መልካ ከጉደር። I'm just kidding.
ቢነቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያን ለማስተማር ትልቅ ሚና እንደሚኖር የተነገረለት የምልክት ቋንቋ መዝገበ ቃላት ከሰሞኑ ይፋ ተደርጓል። መዝገበ ቃላቱ የተዘጋጀው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስር የሚገኘው የሆሳዕና መስማት የተሳናቸው ትምህርት ቤት ነው። የፊንላንድ መንግስት ደግሞ የገንዘብ ድጋፍ አድርጓል። መዝገበ ቃላቱን የማስተናዳት ሂደቱን የመሩት ከሶስት ዓመታት በፊት የበጎ ሰው ሽልማት አሸናፊው ዶክተር መኮንን ሙላት ናቸው። ሀብታሙ ስዩም አነጋግራቸው ነበር። ቆይታቸው መዝገበ ቃላቱን የማዘጋጀት ሐሳቡ እንዴት እንደመነጨ ከመያስረዱበት ይጀምራል።
እንግዲህ ይሄ የመጀመሪያ ስራችን አይደለም። ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ መጽሐፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ለትምህርት ቤት አገልግሎት የሚል አምስተኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። መስማት የተሳናቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ 25 ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበርና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዟዟር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ አለ። ኦኬ፣ በአንደኛ ደረጃ ላሉት ያገለግላል። መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ ምልክት ቋንቋ መዝገበ ቃላት አለ። ይሄ ለቀን ተቀን ተግባቦት የሚያገለግል ነው። ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አይነቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይህንን ችግር በማየት በመጀመሪያ በሁለተኛ ደረጃ የሚያስተምሩ መስማት ህጻናቸውን የሚያስተምሩ ትምህርት ቤቶች የት አሉ የሚለውን ትናየን ያሉ ምልክቶች ስሉ ወይ ለምሳሌ በማህበራዊና በተፈጥሮ ሳይንስ አካባቢ ያለውንም አየን። ያሉትን መሰብሰብ ጀመርን እና ለምሳሌ ከዚያው ከሆሳና፣ ከአዲስ አበባ፣ ከሐረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩ ምልክቶችን እየሰበሰብን ቆየንና ቅዳችን የነበረው እንግዲህ በመዝገበ ቃላት አዘጋጅተን ከዛ በኋላ ይህን ችግር ለመቅረፍ አዘጋጅተን ከዛ በኋላ እናሰራጫለን ከሚል አንጻርና ያንን ችግር አይተነው ነው ይሄን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የቀጠ ነው ማለት ነው።
ይሄ መዝገበ ቃላት መዘጋጀቱ ፋይዳው ምንድነው የሚለው እናነሳሳ። በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው?
በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው በመጀመሪያ። ከዛ ስናልፍ የምልክት ቋንቋ አስተርጓሚዎች እንደዚሁም ደግሞ መምህራን ራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሙኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች አሁን በፊት አገልግሎት ላይ ያሏሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጽገዋል ማለት ነው። ለቋንቋው እድገት ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋል እና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማድረግ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅቶ በሚቀርብበት ጊዜ ወጥ ይሆናል ማለት ነው። በሁሉም አካባቢ ጥቅም ላይ ሲሆን ማለት ነው እና ከዛ ባለፈ ወላጆችና አሳዳጊዎችም ይሄንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ። በተሻለ ኮሙኒኬት ማድረግ ይችላሉ እና ወላጆችና አሳዳጊዎችም ትምህርት ተሳትፎ ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው።
የምልክት ቋንቋ መዝገበ ቃላት በማዘጋጀት ሂደት ውስጥ ስለገጠሟቸው ተግዳሮቶች ጥቂት እናውራ። መደበኛውን መዝገበ ቃላት ማዘጋጀት በራሱ ትንሽ ይፈትናል። ይሄኛውስ ምን አይነት አዳዲስ ፈተናዎች አሉት?
ይሄኛው ፈታኝ ያደርገዋል። ለምን? ምክንያቱም አንድ ቃላቶች ይሄ ቀን ተቀን በምናደርጋቸው ተግባቦት ላይ የሚውሉ አይደሉም። ስለዚህ የተለየ የሚያደርገው አንዱ እሱ ነው። ነገር ግን እንግዲህ ችግር ሲያጋጥመው ነው ያንን ችግር ለመወጣት ሁልጊዜ መፍትሄ የሚፈልገው እና ስለዚህ እንደዚህ አይነት ቻሌንጆች በሚኖሩ ጊዜ አብሮ ደግሞ ሶሉሽን ይዘው ይመጣል እና በዚያ ሂደት ውስጥ ብዙ መስማት የተሳናቸውን ከሚያስተምሩ መምህራን ጋር ውይይት እናደርግ ነበር። መስማት የተሳናቸው ራሳቸው ሆነው በመምህርነት የሚያገለግሉ የተማሩ መስማት የተሳናቸው አሉና እነሱ ትልቅ ግብዓት ነበሩ። የተሻለ ልምድ ስላላቸው ተማሪዎች ራሳቸው መስማት የተሳናቸው ተማሪዎች አንድን ቃል ለምሳሌ ንበል እና ወደ ኬሚስትሪ ምናምን አካባቢ ስንሄድ አቶሚክ ናምበር ብንል አቶሚክ ናምበር ምንድን ነው? አቶሚክ ናምበርን ኤክስፕሌን ማድረግ ያስፈልጋል፣ ማስረዳት ያስፈልጋል ለተማሪዎቹ። ከተረዱ በኋላ ግን ከዚያ በኋላ ይሄ እንደዚህ ከሆነም ለዚህ ምልክት እንደዚህ እናደርገው ይሻላል የሚል ራሳቸው ሳጀስት ያደርጋሉ እና ያንን እንወስዳለን ማለት ነው። እና ስለዚህ በአንድ ቃል ላይ ራሱ ረዘም ያለ ጊዜ እየተደረገበት ከዚያ በኋላ ወደ ዲክሽነሪው እንዲካተት እናደርጋለን። ስለዚህ መጀመሪያ መግባባት እና ሌሎችስ አካባቢዎች ያ ቃል ለምሳሌ አገልግሎት ላይ ውሎ ነበር እንዴት ነበር ምልክት የሚያደርጉትንም ያንን ሀሳቢ ማድረግ ያስፈልጋል። ስለዚህ ብዙ ንጽጽር ከዚህ አካባቢ ማድረግ ያስፈልጋል እና ፈታኝነት አለው።
እንግዲህ ይሄ መዝገበ ቃላት በተለይ የመስማት አቅማቸውን ክልል ለገጠማቸው ኢትዮጵያውያን ትልቅ ድጋፍ እንደሚኖረው ቀደም ብለው ገልጸዋል። እንደው እነዚህ ህብረተሰብ ክፍሎችስ በሰፊው እንዲያገኙት በያሉበት እንዲዳረስ ምን እየተደረገ ይገኛል?
እንግዲህ ከዚህ በመቀጠል ሰፋ ያለ ኔትወርክ አለን። በሁሉም ክልሎች አካባቢ ከየትምህርት ቢሮዎች ጋር እንትን እንላለን እንደርሳል እና በዚያ በኩል በሁሉም ትምህርት ቤቶች በተለይም ደግሞ መስማት የተሳናቸው ተካተው ባሉበት ትምህርት ቤቶች ሁሉ እንዲደርስ ማድረግ ይቻላል። እና ያው ቀደም እንዳልኩ ብዬ እንደገለጽኩትም መስማት ለተሳናቸው የተሻለ ትምህርት እንዲደርስ ጥራት ያለው ትምህርት መምህራንንም የአቅም ማጎልበቻ ስልጠናዎችንም ስለምንሰጥ ብዙዎችን እንደርሳለን።
ዶክተር መኮንን ሙላት በእጅጉ አመሰግናለሁ። በአይነቱ ልዩ ስለሆነው የምልክት ቋንቋ መዝገበ ቃላት አጠር ያለ ማብራሪያ ስለሰጡን።
እሺ፣ እኔም በጣም አመሰግናለሁ እንግዳ አድርጋ ስለጋበዛችሁኝ። እግዚአብሔር ይስጥልኝ።
አድማጮቻችን እሁድ ምሽታችን ከኛ ጋር ለማሳለፍ ስለፈቀዳችሁ እናመሰግናለን። የዛሬው የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። በፌስቡክ ገጻችን በአምሃሪክ ላይ በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም ጻፉልን። በፕሮግራሙ አስተዋጽኦ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ እንዲሁም እኔ ኤደን ገረመው አብረናችሁ አምሽተናል። በነገው ምሽት በመደበኛው መርሃ ግብራችን እንገናኝ እያልን በዚሁ እንሰናበታለን። ሰናይ ምሽት።